የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያ ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን ይሰኘ ሳምንታዊ ዝግጅታችን ጀምሯል። ፕሮግራማችንን ለመከታተል በድረገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ፕሮግራማችን እንደተለመደው በአሸናፊ ቀደምት ዜና እንጀምራለን። አሸናፊ እንደምን ሰንብታል? አንተ ወደ ዜናው አምራለን።
ጤና ይስጥልኝ። በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ለዚህ ረቡዕ ግንቦት 29 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ሀገር ቤት ዜናዎች በኢትዮጵያና ኤርትራ ሁኔታ ላይ የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ የሀገራትን ግንኙነት የሚያሻሽል ነው ሲሉ ጠቅላይ ሚኒስትር አብይ አስታወቁ። የኢህአዴግ ስራ አስፈጻሚ ኮሚቴ የሀገሪቱን ኢኮኖሚ በከፊል ሊበራላይዝ ለማድረግ የሚያስችል ውሳኔ አሳልፏል። ሌሎች ዜናዎችም አሉን። እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራ ሁኔታን በተመለከተ ያሳለፈው ውሳኔ የሁለቱን ሀገራት ግንኙነት የሚያሻሽል መሆኑን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በተጀመረው አራተኛው ሀገር አቀፍ የጸረ ሙስና ጥምረት ጉባኤ ላይ በመገኘት ባደረጉት ንግግር የኢህአዴግ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ ላይ ማብራሪያ ሰጥተዋል። የተላለፈው ውሳኔም ሁለቱ ሀገራት ባለፉት ዓመታት የነበራቸውን ግንኙነት ሊያሻሽል የሚችሉ መሆኑን ተናግረዋል። ሀገራቱ ባለፉት ዓመታት በነበራቸው ግንኙነት ሳቢያ ድንበር ላይ የሰፈረው ወታደርም ለጦርነት በሚያደርገው ዝግጅትና ሊፈጸም ስለሚችል ጥቃት በማሰብ በስነ ልቦና መጠቃቱን ተናግረዋል። አሁን ላይ ይህ ሁኔታ አብቅቶ በሙሉ አቅም ወደ ሰላም ለመመለስ እንደሚገባም አጽንኦት ሰጥተዋል። ባለፉት ሁለት ወራት በሀገሪቱ የነበረውን የሰላም ሁኔታ ለማረጋጋት በተሰራ ስራ የአስቸኳይ ጊዜ አዋጅ መነሳቱንም በንግግራቸው ገልጸዋል። አሁን ላይ በሀገሪቱ እየታየ ያለው የሰላም ድባብ ለኢትዮጵያ ብቻ ሳይሆን ለቀጠናው አስፈላጊ መሆኑንም አብራርተዋል። የኢህአዴግ ስራ አስፈጻሚ ኮሚቴ በስብሰባው የመጀመሪያ ቀን ውሎ ትላንት የሀገሪቱን ኢኮኖሚ በከፊል ሊበራላይዝ ለማድረግ የሚያስችል ውሳኔ ያሳለፈል። የስራ አስፈጻሚ ኮሚቴ በትላንትናው ስብሰባው ኢትዮጵያ ባለፉት 15 ዓመታት ፈጣንና ተከታታይ እድገት ማስመዝገብ መቻሏል፣ ይህም እድገት ከፍተኛ መነቃቃትና ተነሳሽነት በመቀስቀስ የሀገር ውስጥና የውጭ ኢንቨስትመንት እንዲጠናከር እድል መፍጠሩን፣ በአንጻሩ ደግሞ በቀጣይ ከፍተኛ ትኩረት የሚሹ ጉዳዮች ያሉ መሆኑን በጥልቀት ገምግመዋል። እንዲሁም ባለፉት ሁለት ዓመት ተኩል የውጭ ንግድ አፈጻጸም ከታቀደው በታች በመሆኑ በዚህ ረገድ ያለውን ውስንነት ለመፍታት የግብርናና ኢንዱስትሪ አምራች ዘርፉን ምርትና ምርታማነት በማሳደግ በተለይ የውጭ ምርቶች ላይ መረባረብ እንደሚጠይቅ አጽንኦት ሰጥቷል። በዚህ መሰረት የእስካሁን ፈጣን እድገት ይበልጥ ለማስፋትና ለማጠናከር እንዲሁም በተሻለ ኤክስፖርት አፈጻጸም ለመድገም ከአሁኑ የእድገት ደረጃ ጋር የሚመጣጠኑ የኢኮኖሚ ማሻሻያ እርምጃ ውስጥ መውሰድ እንደሚያስፈልግ የስራ አስፈጻሚው አምኖበታል። በዚህ መሰረት ፈጣን እድገቱ ዜጎችን አካታች በሆነ መልኩ ግለቱን ጠብቆ እንዲቀጥል የሀገር ውስጥ ባለሀብቶች በሜጋ ፕሮጀክቶች ላይ አክሲዮን ድርሻ እንዲኖራቸው ወስዷል። በሌሎች የልማት ድርጅቶች ደግሞ የውጭ ባለሀብቶች ጭምር እንዲሳተፉ እንደሚያደርግ አመልክቷል። ዝርዝሩን በውይይቱ ለጊዜያችን እንመለስበታለን። የህዝብ ተወካዮች ምክር ቤት የምህረት አሰጣጥና አፈጻጸም ስነስርዓት አዋጅን መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ ትላንት ባካሄደው መደበኛ ስብሰባው ነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የምህረት አሰጣጥና አፈጻጸም ስነስርዓት ረቂቅ አዋጅን ከመረመረና ከተወያየ በኋላ በሙሉ ድምፅ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ የመራው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሴናተር ጄምስ ኢንሆፍ ከሚመራው የአሜሪካ ሰናተሮችና የኮንግሬስ አባላት ልዑካን ቡድን ጋር ተገናኝተው ተወያዩ። የልዑካን ቡድኑ አባላት በሳል ነበር ያሉትን የስልጣን ሽግግር ማድነቃቸው ተነግሯል። ጠቅላይ ሚኒስትሩና ከአሜሪካ የልዑካን ቡድን ጋር ሁለትዮሽ ግንኙነት ላይ መወያየታቸው ተገልጿል። እንዲሁም በቀጠናው ሰላምና ጸጥታ ጉዳዮች ላይም መምከራቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘ መረጃ ያመለክታል። በመጨረሻም የህዝብ ተወካዮች ምክር ቤት ባካሄደው 29ኛ መደበኛ ስብሰባ አስቸኳይ ጊዜ አዋጁን በማንሳት በሚኒስትሮች ምክር ቤት የቀረበው ረቂቅ የውሳኔ ሀሳብ አልፏል። ምክር ቤቱ ህገ መንግስቱና ህገ መንግስታዊ ስርዓቱን ለመከላከል የወጣው አስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ ያወጣው አዋጅ 1083/2010 ለማሻሻል የቀረበውን ረቂቅ አዋጅ መርምሮ በስምንት ድምጽ አቅቦ በአብላጫ ድምጽ ነበር ያጸደቀው። የመንግስት ረዳት ተጠሪ ሚኒስትር ዲያታ አቶ አማኑኤል አብርሃም የአዋጁን መነሳት አስፈላጊነት የተመለከተ በሰጡት ማብራሪያ ከኮማንድ ፖስቱ አካላት እንዲሁም ከክልል የጸጥታ መዋቅሮች ጋር በተለያየ ወቅት ውይይትና የተካሄደና ስምምነት ላይ የተደረሰ መሆኑን አስተዋሉ። የመከላከያ ሚኒስትሩ አቶ ሞቱማ መቃሳ በበኩላቸው አዋጁ ተነሳም አልተነሳም ስጋቶች የሚኖሩ መሆኑን ጠቅሰው አልፎ አልፎ የሚስተዋሉ ችግሮችን ለመፍታት ህዝቡን በማሳተፍ ከክልልና ከፌዴራል የጸጥታ መዋቅር ጋር በጋራ በመስራት በመደበኛው የህግ አሰራር መቆጣጠር እንደሚቻል አብራርተዋል። የሚኒስትሮች ምክር ቤት ባሳለፍነው ቅዳሜ ባካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ ውሳኔ ማሳለፉ ይታወሳል። እንግዲህ ዘውዱ፣ ለእለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታደምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግር ሙዚቃ በኋላ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። በውይይት እንገባለን፣ ግን ከዛ በፊት ግን ለውይይታችን መሰረት ይሆናል የሚለውን ነገር በትላንትናው ዕለት የኢህአዴግ ስራ አስፈጻሚ ኮሚቴ ስራ አስፈጻሚ ከወሰናቸው ውሳኔውን በሰበር ዜና የቀረበውን እናቀርብላችሁና ከዛ በኋላ ወደ ውይይታችን እንገባለን። አሸናፊ ምን ይመስላል?
አዎ እንደሱ አድርግ።
አሁን የደረሰን ሰበር ዜና አለ። የኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ የኤሌክትሪክ ኃይል ማመንጫዎችና የባህር ትራንስፖርትና ሎጂስቲክስ ድርጅት ትልቁን የአክሲዮን ድርሻ መንግስት ይዞ ቀሪው አክሲዮን ለሀገር ውስጥና ለውጭ ባለሀብቶች እንዲተላለፍ የኢህአዴግ ስራ አስፈጻሚ ኮሚቴ አቅጣጫ አስቀመጠ። የኢህአዴግ ስራ አስፈጻሚ ኮሚቴ ዛሬ ያካሄደውን ስብሰባ እንደሚከተለው መግለጫ ልከዋል። የኢህአዴግ ስራ አስፈጻሚ ኮሚቴ ግንቦት 28 ቀን 2010 ዓ.ም ባደረገው መደበኛ ስብሰባ ኢትዮጵያ ላለፉት 15 ዓመታት ፈጣንና ተከታታይ እድገት ማስመዝገብ መቻሏን፣ ይህም እድገት ከፍተኛ መነቃቃትና ተነሳሽነትን በመቀስቀስ የሀገር ውስጥና የውጭ ኢንቨስትመንት እንዲጠናከር እድል መፍጠሩን፣ በአንጻሩ ደግሞ በቀጣይ ከፍተኛ ትኩረት የሚሹ ጉዳዮች ያሉ መሆኑን በጥልቀት ገምግመዋል። ባለፉት ሁለት አመታት ተኩል የውጭ ንግድ አፈጻጸም ከታቀደው በታች በመሆኑ በዚህ ረገድ ያለውን ውስንነት ለመፍታት የግብርናና ኢንዱስትሪ አምራች ዘርፉን ምርትና ምርታማነትን በማሳደግ በተለይ የውጭ ምርቶች ላይ መረባረብ እንደሚጠይቅ አጽንኦት ሰጥቷል። የውጭ ምንዛሬ ግኝትን ማስፋት፣ የገቢ መሰብሰብ አቅም ማሳደግ፣ የኑሮ ውድነት ችግርን ማቃለልና የመልካም አስተዳደር ችግሮችን መፍታት ኮሚቴው ትኩረት የሚሹ ጉዳዮች መሆናቸውን ገምግሞ ቀጣይ የአፈጻጸም አቅጣጫዎችን አስቀምጧል። በዚህም መሰረት የእስካሁኑን
አድማጮች እንግዲህ ከዋና ሁለት ዋና መሰረታዊ ውሳኔዎች ነው በትረንትና ሁለት ያሳለፈው። አንደኛው የኢኮኖሚው ግን ሁኔታ ሲሆን፣ በሁለተኛ ደረጃ የኤርትራና የኢትዮጵያን ጉዳይን በተመለከተ የአልጀርሽን ስምምነት እንቀበላለን ከሚለው እና እኔ ያን ዜናውን ስለሚራዘም ለጊዜያችን አያመችምና ላሳክለው አልቻልኩኝ። ለማንኛውም በኤርትራው ልጀምርልህ። የኢትዮጵያ መንግስት ኢህአዴግ የስራ አስፈጻሚ ኮሚቴው የአልጀርሽን ስምምነት ሙሉ ለሙሉ ተቀበላለች ኢትዮጵያ ይላልና እኔ ለመጠየቅ የምፈልገውና ምላሽ የሚያላገኝሁበት አሁን ከይሄ ውሳኔ ከመጣ በኋላ ውሳኔውን ከዚህ በፊትስ ኢትዮጵያ ተቀብላ አልነበረም ወይ? ምን አዲስ ነገር ነው ውሳኔውን ተቀብለናል የሚል አነጋገርና ትንሽ ብዥታን የሚሰጥ ነው። እና የምታውቀው ነገር ካለ ወይም ደግሞ ያ ውሳኔ በውሳኔ ከተደረገ በኋላ ከሰዎች የሰማቸው ወይም ደግሞ ከመንግስት አካላት ያገኛቸው ፍንጮች ካሉ ነው ምንድን ነው ያልተቀበለችው ነገር ነበር ወይ ከዚህ በፊት?
እንግዲህ እስካሁን ዝርዝር ማብራሪያ አልተሰጠበትም። በዚህ ላይ ጠቅላይ ሚኒስትሩ ዛሬም በአንድ መድረክ ላይ በምስና ለመፈክር መድረክ ላይ ተገኝተው ተናግረዋል። እሱም ይህንን ውሳኔውን መቀበል ያስፈለገበት ምክንያት እንጂ ስለ ውሳኔው በራሱ የተናገሩት ነገር የለም። ሌሎችም አስተያየት የሰጡ ሰዎች ነበሩ በሚዲያ ቀርበው፣ በተለይ ፕሮፌሰር ለመዳነ ያኔ የጦርነቱን ጊዜ በዚህ ጉዳይ ላይ ማብራሪያ መስጠት ይፈልጉ ነበር። ውሳኔው በተለየ ምን ማለት እንደሆነ አልገለጹም። አሁን ትልቁ ጥያቄ የዚህ የድንበር ኮሚሽኑ ውሳኔ አለመቀበል ድሮም አይቻልም። በአገሱ ስምምነት ላይ ይግባኝ የሌለው የምትቀበለው ስምምነት ነው። ይግባኝ የለው ማለት ትቀበለዋለህ፣ በቃ ያለመቀበል አትችልም። እና ኢትዮጵያ የአልጀርሱን ስምምነት ተቀብያለሁ ነው ያለች። በመርህ ደረጃ ተቀብያለሁ ነው ያለች። አሁንም የአልጀርሱን ስምምነት ያለምንም ቅድመ ሁኔታ መቀበሏል ነው። እንግዲህ ምንድን ነው አሁን ወደ አፈጻጸም ስንመጣ ነው ልዩነት እንደሌለ የሚገባል። በመርህ ደረጃ ተቀብያለሁ ብላ ኢትዮጵያ፣ ግን ምናልባት አንተ ደግሞ ከኔ የተሻለ መረጃ ሊኖር ይችላል። ይሄ ነገር የድንበር ኮሚሽኑ ሲወስን መሬት ላይ ያሉ ዝርዝር ነገሮችን አያይም። ከአንድ ጫፍ ምናልባት የተወሰኑ ቦታዎች ላይ ነው፣ ከዛ የሚሰመር ነው። ይህ የሚሰመር ነገር ደግሞ ምንጊዜም ካርታ ኮሎኒያሊስቶች አገር ሳይሆን አገር ከዙዙ ሳይሆን የሚከፋፈሉት መሬት ስለሆነ ነው ዝም ብለው የሚያሰምሩት። ይሄ ግን አገር ማለት ህዝብ ስለሆነ የህዝብ አሰፋፈርን ብዙ ቫሪዬሽን እኮ የሚያመጣ ነገር አይደለም። ግን ቤተሰብ ሁለት ቦታ ጋር የሚሰነጠቅበት ቦታ ሊኖር ይችላል። አንድ ድር ያላቸው ሰዎች፣ የአንድ ቤተሰብ አባላት፣ የአንድ ቤተ ዘመድ አባላት፣ እነዚህ አይነት ጥቃቅን ነገሮችን መሬት ላይ ሲወሰን እንነጋገር የሚል ነገር ነው የነበረው። እንግዲህ
ወደኋላ ልመልስና እንደውም አሁን ያስታወስኩት ነገር ቢኖር አሁን የቦርደር ኮሚሽኑም ውሳኔ ወሰነ በሚለው ላይ ከወሰነ በኋላ ኢትዮጵያ የጠየቀችው ጥያቄ ነበረ እና ማስታወሰው ቀኑ ጁን 2003 ዓ ም የኮሚሽኑ የጻፈው ደብዳቤ ነበር። ኢትዮጵያ ትክክለኛ እንዳልነበረ አሰማን ነው አወሳሰኑ ትክክል እንዳልነበረ እንትን አድርጋ፣ በተለይ አንድ ወንዝ ይሁን ዛፍ መሰለኝ የ50 ኪሎ ሜትር ልዩነት ያለበት ስለሆነ ይሄ አሁን ያቀረባችሁት አሁን አንተ እንዳልከው ወረቀት ላይ ያሰመሩት መስመር ትክክል እንዳልሆነ እና ይሄን እንዲያስተካክሉት ከታሪካዊም ሌላ የጠቀሱ ነበረ የጂኦግራፊ አቀማመጥም ተከትሎ ትክክል አይደለም ብለው ኢትዮጵያ የጻፈችው ደብዳቤ ለዛመልስ የሰጠው ኮሚሽኑ በዛ ጊዜ ምንድነው በጁን 2003 ላይ የሰጠው መልስ ምንድነው? ሁለታችሁ መንግስት ኤርትራና የኢትዮጵያ መንግስት ሁለታችሁም ቁጭ ብላችሁ ይሄን ነገር አስተካክል ብላችሁ ንገሩኝ እንጂ እኔ ብቻዬን እናንተ ስላቀረባችሁ አላደርግም ብሎ የኤርትራ መንግስት የዛን ጊዜ እንቢ እንዳለ ማስተዋወሳለሁ። አሁን አንተ መስመር ይሰመር ብለው ያሉትን በወረቀት ላይ የሚደረገው ነገር ትክክል እንዳልሆነ ከመጀመሪያውም ተናግረው ነበር፣ ግን የሚሰማም አልነበረ። እሺ ቀጥል ይችላል እንደውም።
አዎ እንግዲህ ይሄ የመረጃ የሚወሰድ ወረቀት የሚወሰድ ነገር በጣም አደገኛ ነው። ለዚህ ነው በሁለቱም ወገን ቁጭ ብለህ አብሮ መስራት የሚያስፈልገው እና እንግዲህ አሁን የለም መስመሩን እቀበላለሁ ከሆነ የተባለው ሌላ ነገር ነው። ግን ያው መስመሩን ተቀብዬ ግን መሬት ላይ ያከላለል ነገርም ተለቷል። ቅድም አሁን ሲወራ ዜና ለሰምተው እንግዲህ የማካለል ነገር ሲመጣ ተብሎ የማካለል ነገር መሬት ላይ የማካለል ነገር ሲመጣ አሁንም ሁለቱም ወገኖች መቀመጣቸው አይቀርም እና ዞሮ ዞሮ ወደዛው ሊሄድ ነው። ስለዚህ ምንድን ነው እሱ የአልጀርስ ስምምነት? አሁን በፊት ኢትዮጵያ ያልተቀበለች ነበር ያስመስል አልቀበልም አላለች። አሁን ባድመ ወደዛ የመሄዱና ወደዚህ የመምጣቱንም ጉዳይ አይደለም ያነሳችው። ባድመ ለምን ሄደብኝም የሚል አይደለም፣
ከመጀመሪያውም አይደለም። በነገራችን ላይ የጦርነቱ መንስኤ ሲነሳም በኢትዮጵያ አስተዳደር ስር ያለን በንግግር ላይ ያለን ድንበር ተዳፈረ ነው እንጂ የእኛ ነው የእነሱ ነው ወደሚለው ነገር በስምምነት በውይይት እንሄዳለን በኢትዮጵያ መንግስት አቋሙም ከመጀመሪያው።
አዎ። እና እንግዲህ አሁን የተለየ የተቀበሉት ምን እንደሆነ ነው ያንተባራለን። ምንድን ነው በፊት ከተቀበሉ አሁን የተለየ
ምን አለው?
ያለ ምንም ቅድመ ሁኔታ የተቀበሉት በፊት መንግስት ከተቀበለው የተለየው ምንድን ነው? አሁን ብዙ ሰዎች አሁን ዛሬ ሲያወሩ እንዴት ነው የባድመ ነገር ምን ይሆናል ነው ሁሉም ሰው ያተኮረ። ለባድመ ሊሰጠ ነው እንዲ ሁሉ ሰው ደግሞ ከሶ መንግስትሮም የባድመ ወደዛ ሆናለች እና አልሰጥም ይሄንን አልቀበልም አላለም። በቃ መሬት ላይ ዲማርኬት ሲደረግ እየተወያየን ይደረግ ነው ያለ እና ከዚህ ውጪ አሁን ምን የተለየ ነገር ሆኖ ተቀበልን ያለ ቅድመ ሁኔታ እንደተባለ እንግዲህ ለብዙ ሰው አልገባም።
የኢትዮጵያ ህዝብ እንደ ህዝብ ወይንም ደግሞ የኢትዮጵያ ቴሌቪዥን ተመልካቾች እንደ በሽታ ሆኖ የኢትዮጵያን ቴሌቪዥን ለማየት አይፈልጉምና ብዙ ነገሮች መንግስት የሚሰራውን ነገር ማየት አልቻሉም። የሚያደርገውን ነገር መስማትም አይፈልጉም። መቆጣጠር ባልሰሙትና ባላዩት ነገር ለመቆጣጠር የሚጥሩ ናቸውና አሁን አንተ ያነሳው ብዙ ሰው አልሰማውም ለምትለው ነገር ፕሮባብሊ በፌስቡክ አይቶ ተነጋግረው እንደገና ቴሌቪዥን ከፍተው ካልሆነ በስተቀር ለብዙ ሰዎች እንትን አያደርግም አይጠምም ከሚለው እንትን ወደ አፈጻጸሙ እንግዲህ ዋናው ትኩረት የተሰጠው ባለፈው ጊዜ አፈጻጸሙ ላይ ነው። አሁን እሺ ተቀበሉ፣ ከዛስ በኋላ ምንድን ነው? አሁንም ዝርዝር የለንም። ምንድን ሽፍንፍን ያለ ነገር ነው። ጠቅላይ ሚኒስትሩ ዛሬ ያደረጉትንም ንግግር አዳምጫለሁኝ። ምንም ነገር የለም፣ ምንም የሚገልጽ ነገር የለም። ለምን አስፈላጊነቱን ከመግለጽ ሌላ ምንም ያሉት ነገር የለም። እና ይሄስ እንዴት ይታያል? የተቹ ሰዎች አሉ በሶሻል ሚዲያ ያየሁት፣ የኤርትራ ልጆች በጣም ጨፍረዋል። ድሮስ እኛ ያልነው የሚለው ነገር ላይ ነው ያሉት። እና እንዴት ሊሆን ይችላል የሚል ግምት አለ። እንደው ግምት ውስጥ እንግባ
እንግዲህ አሁን ጠቅላይ ሚኒስትሩ ማብራሪያ ሲሰጡ ይሄ ሰላምም ጦርነትም ያልሆነ ሁኔታ ሰላም ወደ ሰላም ሊያመጣን አልቻለም፣ ስለዚህ ወደ ሰላም መምጣት አለብን ነው እና የስነ ልቦናውን ጉዳት አንስተዋል። በስጋት ላይ የሚጥል መሆኑን በተለይ እዛ ድንበር የሚጠብቀውን ወታደር፣ እዛ አካባቢ ያለውን የኢኮኖሚ እንቅስቃሴ፣ ሰው በሁለቱም በኩል ድንበር ላይ ያለው ሰው ተረጋግቶ ወደ ኢኮኖሚና ማህበራዊ የተረጋጋ ማህበራዊ እንቅስቃሴ ላይ መሳተፍ አልቻለም። እንግዲያ ቦታ ይዤ የውጭ ኢንቨስትመንት እነዚህ አካባቢዎች የሚያስፈልጉ የኢንቨስትመንት ፍሰቶች እንደማይኖሩ እንኳን የሌላ አካባቢ ሰው የአካባቢውን ተወላጅ ኢንቨስት ሊያደርግ የሚችልበት ሁኔታ አይደለም ያለው። በዚህ ላይ ኮስቲ ነው ፋይናንስ መደረግ አለበት። እንግዲህ ይህ ነገር ድንበሩ ስጋት ላይ ስለሆነ ያለው ይጠበቃል። ወታደር ይሰለጥናል፣ ስልጠና ትጥቅ አለ፣ ወጪውም ዝም ብሎ ያለ ነገር ነው የሚል ምክንያት ነው ያለው። እንግዲህ ሰዎች ደግሞ እንዴት ነው ያዩት? የሀገር ድንበር ነገር ከበቁሳዊ ጥቅሞች ብቻ የሚመዘን ነው ወይ? ለምሳሌ ምን ብዙ ብር ቢሰጥህ አገርህን ቆርሰህ አትሸጥም። ብቻ ድንበር በቃ ለምንድን ነው የማትሸጠው? በገንዘብ ከሚተመን በላይ ዋጋ ስላለው ነው። ስለዚህ ወጪ አስወጣን፣ እዛች የጦርነት ቀጠና የሆነች ቦታ ላይ ኢንቨስትመንት ማከናወን አልቻልንም በሚል ብቻ እንደው መሬትን የመልቀቅ ነገርም የሚያስከትል ከሆነ እንደዚህ ሲደረጋል የሚል በኢኮኖሚ ተርምስ በቁሳዊ ተርምስ ብቻ መታየቱ ያስተነገጣቸው ሰዎች አሉ። ድንበር ከዚህ በላይ ነው። በጣም ትልቅ የሉዓላዊነት የክብር መገለጫ ነው። ጠላት መጥቶ ሲወርስ 10 ኪሎ ሜትር 5 ኪሎ ሜትር ቦታ ቢ ኢትዮጵያ የሚያክል ትልቅ ሀገር 5 ኪሎ ሜትር ምንም አይደለችም እንደ መሬት ሲታያል። ለምንድን ነው አንድም ኪሎ ሜትር ብትሆን አንድም ስንዝር ብትሆን አታስነካም? በአንድ በአስር ሜትር በመቶ ሜትር ልትጋጭ ትችላለህ። የመሬቱ ጉዳይ አይደለም የክብር የሉዓላዊነት ጥያቄ ነው። እና እንደው ዝም ብሎ ከኢኮኖሚ ተርምስ ብቻ መታየቱ ቅር ያሰኛቸው ሰዎች አሉ። ለማንኛውም ሰው ብዥ እንዳለበት ነው። ገና ምን ተቀብያለሁ ሲባልም እኛም ቅድም ግር እንደተሰኘ ነው። ምንም ነው የተቀበለው? የሚያስከትለው ውጤት ምንድን ነው የሚለው ነገር ላይ ስላለ ገና ግን ክስተቶችን እያየ እንደው በገንዘብ ብቻ ነው እንደሚተመነው ምንድን ነበር ድሮ ያልተቀበልነው የሚል ሁኔታ ላይ ነው ያለው። ያው ሰሞኑን በጥልቀት እናውቀዋለን ብዬ ገምታለሁ።
ከኤርትራ
ቅዳሜ ዝግጅታችን ምናልባት ሰፋ ያለ ነገር ሊኖረ
ከኤርትራ መንግስት እስካሁን ድረስ ምንም አይነት ምላሽ አላየሁኝም። ቢያንስ ምንም የተሰጠ ነገር የለም። ግን ከኤርትራ መንግስት ደጋፊዎች በብዛት ያሉት ብዙዎቹ የሚያነሱት ይኸውና እንደውም ዛላምበሳና ጾራንም ጨምሮ ሰጠን የሚሉ ብዙ ፉከራዎችን አይቻለሁኝና ይህ እንግዲህ ምን ያመጣል? የታሰበውንስ ግብ ይመታል ወይ? እውነትስ ሰላም ያመጣል ወይ? እኔ የእንትኑ ትልቁ ችግር ለህዝቡም ቢሆን መታየትና መታሰብ ያለበት እርግጥ የኤርትራ መንግስት እስካለ ጊዜ ድረስ ሰላም ሊመጣ ይችላል ወይ? እንደውም እንደዚህ አይነት ነገር አግኝቶማ የባሰ ልብ ያሳያል እንጂ ሰላም የሚያመጣ ባህሪ አለው ወይ የሚለውንም አለ። እንዴት ታየዋለህ እሱንስ? አንተ ብዙ ያን አካባቢዎች መብዛት ስለምታውቀው ነው።
እንግዲህ የኤርትራ መንግስት ባህሪ ትልቁ ነገር ሰላም ያመጣል ነው። ሁለት ህዝቦች መካከል ኢሳያስ እስካለ ድረስ ሰላም ይመጣል ወይ ነው ደግሞ
ትልቁ ነው።
የኢሳያስ ባህሪ የሰላም ጉዳይ አይደለም። እነሱ የሰላም የልማት ጉዳይ አጀንዳው አይደለም፣ ሌላ የተለየ አጀንዳ ነው ስላለ፣ ስለዚህ ይህንን ስላደረግ ሰላም ይሰጣል ነው። እንደውም ምንም ማድረግ የማትችልና ተገዳ ያደረግ መሆኑን ስለሚያስብ ምናልባት ሌሎች ተጨማሪ ነገሮችን ዲማንድ የማያደርግበት ይሄ በኢትዮጵያን የመተንኮሱንና በጃዙር የማጥቃቱን ነገር ሊቀጥልበት የማይችልበት ምን ምክንያት አለ? እና አንደኛ ሰላም ማምጣቱ በኤርትራ በኩል ዋስትና የለውም። እንደውም ብዙ ሰዎች ምንድን ነው ያሉት፣ መቀበሉን ሁሉ የተጠራጠሩ ሰዎች አሉ። የኤርትራ መንግስት እኮ አጀንዳው ሰላም አይደለም ብለው ይቀበለዋል የሚለውን የጠየቁ ሰዎች አሉ። ከኢትዮጵያ ጋር በገባው ፍጥጫ ምክንያት ጥቅሞች ያገኘበት ሁኔታ አለ ነው የሚሉት። እንግዲህ ከዚህ ከኢትዮጵያ ስትራቴጂ ጠላቶች ጋር የመሰረተው ግንኙነት ከኢትዮጵያ ጋር ፍጥጫ ውስጥ በመግባቱ ያገኛቸው ነገሮች ናቸው እና ቀላል አይደለም። ምናልባት በሚሊዮን የሚቆጠር ዶላር የሚገኝበት ሊሆን ይችላል።
ትክክል።
ስለዚህ ባድመ ኖር ትንሽ ኪሎ ሜትሮች መሬት ወደዛ ከሄደና ከኢትዮጵያ ጋር ሰላም ከፈጠረ ለእነዚህ ሀገሮች የማያስፈልጋቸው ይሆናል የኤርትራ መንግስት፣ እና ያ ጥቅሙ ይቀርበታል። ስለዚህ የሆነ ሰበብ ፈልጎ አንቀበለውም ነው የሚለው እንጂ ምንም ዶላር ለማያገኝበት መስዋዕት ያደርጋል ብለ የጠየቁም አሉ። ሰላም ማስገኘቱ ምንም ዋስትና የለም። የኤርትራ መንግስት በባህሪው ሰላም ፈላጊ አይደለም።
በሌላ በኩል
ባህሪው ሰላም ፈላጊ ካልሆነ መንግስት ይሄንን ስላደረግ ሰላም አገኛለሁ የሚለው ግምት ራሱ ጥያቄ ላይ የሚወድቅ ነው።
በሌላ በኩል ደግሞ የጉዳዩ የባድመ መንሰው የባድመ ይሁን እንጂ የቦርደር ኮሚሽኑ በወስ የወሰነው ላይ በብዛት በዚህ በዩሮፕ እና በዚህ በጾረና በዩሮፕ አካባቢ ብዙ የኤርትራ የኔ ነው ብላ ይዛው የነበረው ቦታ ወደ ኢትዮጵያ የሚገባበትም ነገር አለና እሱም ሌላው ችግር ሰዎች ያልተናገሩት ሰዎች ያላወቁት እሱም ስላለ እሱንም ላለመጋለጥ ነው እስከዛሬ ድረስ እንቅፋት የሆነው የሚሉም አሉና እንዴት ታያለህ አንተስ?
አዎ እሱም አለ እንግዲህ ባድመ የሚለው ነገር ነው። አየጦርነቱ ሲጀመር የባድመ ጦርነት ነው ራሱ የሚባል ስም የተሰጠው። ግን ባድመ ላይ አይደለም የተካሄደው እኮ እስከ ቡሬ ድረስ
ዛላምበሳ በጣም
እስከ ዛላምበሳ ሊዛ እስከ ምስራቅ እስከ በአፋር በኩል እስካለው ከትግራይ ውጭ እኮ በአፋርና ኤርትራ በሚዋሰኑበት ቦታ ላይ በሙሉ ድረስ ነው ውጊያ የተካሄደውና የድንበር ኮሚሽኑ ሲወስን ባድመ ላይ ብቻ አይደለም የወሰነው ሌላዎቹም ቦታዎች ላይ ሲወስን የዚህ አይነት ነገሮችም አሉና ወደ ኢትዮጵያ ሊመጡ የመጡ ቦታዎችም አሉ። በባድመ ስለተባለና የዘመቻ ጻይ ግባት የተካሄደበት ቦታ ስለሆነ ከፍተኛ መስዋዕትነት ስለተከፈለ አጥቆርንበት እንጂ ከዚህ ከሄዶ መሬት የማይተናነስ ወደ ኢትዮጵያ ሊመጣበት ሁኔታ አለ። ብዙም ሰው ልብ ያላለው በግድ እንደ ኤርትራ ሲቆጠር የነበረና ምናልባት ለዚህንም ስለሚያጣ እንግዲህ አሁን መሬቱ በማንጅ ነው ያለው የሚለውን አሁን እርግጠኛ ሙሉ መረጃ የለኝም። ግን እነዚህ ነገሮች ታሳቢ መደረግ አለበት ያለባቸው መሆኑ ይስማኛል።
እንደው ያለፈውን እንተዛም ካንደም ሁለት ጊዜ ግን የኢትዮጵያ መንግስት ያመለጠው ድል ነበር። በተለይ በአቶ ኃይለ ማርያም ደሳለኝ ጊዜ ካንደም ሁለት ጊዜ ከባድ ትንኮሳ ሲያደርግ አስተማማኝና ምንድነው ተመጣጣኝ ይያሉ አቋራጦት እንጂ የዛን ጊዜ ገፍቶ የሚያስፈልገውን ነገር ወሳን በወሳኔም ሆነ በሀገር ሰላም አካባቢ ላይ ማስካይ ይቻል ነበር። ግን የዛን ጊዜ ስተት ነበር እንደ ስተት እንላፈው ሆነ። እንግዲህ ከሆነ በኋላ ምንም እናረጋው ነገር የለም። ግን ያድማጮች እንደው እንዲያውስ ነው ክራቱ ካንዴም ሁለት ጊዜ የነበሩ ድሎች ነበሩ። ያንን አሁን ከጠቅላይ ሚኒስትር አብይ የተናገሩት ጦርነትም የለም ምንም የሚሉት ነገር ያለ በዛች አጭር ጊዜ ውስጥ ብዙ ነገር ማድረግ ይቻል ነበር። ሆነም እንግዲህ አለፈ። ወደ ሌላው ጋር ወሰደ። ሌላው የትላንት ነው ለት ምን አይነት ቀን እንደሆነ ማላቀም። ግን ሁለተኛው ከዚህ ባላነሰ እንደው ምናልባትም የወደፊት የኢትዮጵያን ህልውና እንደ ሀገር የመቆየት እንደ ሀገር የመሪነት ደረጃዋን እንደ ሀገር አለደፈረነቷን ሁሉ የሚሸረሽር ይመስለኛል። እና የልማታዊ ዲሞክራሲ ሪዮታ ዓለም አቋያ ሲታይ ደግሞ ብዙ ነገሮችን ወደ ሀብት ወዳላቸው ነው እርግጥ በዶላር የሚቆጠር ሀብት ያለው ኢትዮጵያዊ የለም። ምናልባት እንዳሉት የምናቀው የተደበቀ ዱባይ የተቀመጠ ብር አለ ብለዋልና እሱን መሰረት አድርገን እነሱ እንዲገዙ ካልተደረገ በስተቀር የኢትዮጵያ አየር መንገድ፣ መብራት ኃይል፣ ቴሌ እነዚህን በሙሉ ወደ አክሲዮን እንለውጣለን የሚል ውሳኔ ነው የተወሰነውና እንዴት ነው ይሄስ ነገር እንዴት ሊወሰን ቻለ ወደሚለው እንሄዳለን። እንዴት አየሁ አንተ በተለያየ አየር መንገድና ቴሌ እንደውም ከወር በፊት የኢትዮጵያ ፕሬዝዳንት የትናንድ አውሮፓ ሀገር ሄደው ኢትዮጵያ ተለይ በምንም አይነት መልኩ ለውጭ አይሰጥም ያሉበት ነበር። ባንክንና እሱንና እንዴት አየው ይሄ ሁለት ተቃራኒ ባንድ ወር ጊዜ ውስጥ የመጣ ነገር ነው።
እንግዲህ የፋይናንስ ተቋሞችን አሁንም አለቁም።
አዎ
እሱ አንድ ነገር ሆኖ ኢላዛሪ ሰውን ትንሽ ያስተነገጠው የዚህ አሁን አንተ ያነሳቸው መስሪያ ቤቶች የኢትዮጵያ ቴሌኮም፣ የኢትዮጵያ አየር መንገድ፣ የኤሌክትሪክ ኃይል ማመንጫዎች እና የባህር ትራንስፖርትና ሎጂስቲክስ ድርጅቶች ትልቁን የአክሲዮን ሻ መንግስት ይዞ ቀሪው አክሲዮን ለሀገር ውስጥና ለውጭ ባለሀብቶች ይችላልፋሉ ነው የተባለው። እንግዲህ አሁን እዚህ ጋር አንተልዳልከው ብዙ ሰው እንደ ኢህአዴግ የልማታዊነቱን ተወው የሚል ጥያቄ ነው ያነሱት። እነሱ ደግሞ የለም ልማታዊነትን አልተውንም፣ በልማታዊ ዲሞክራሲ ስር ሆነን ወቅቱ በሚጠይቀው ሁኔታ የኢኮኖሚውን እድገት ህዝብን ባሳተፈ መንገድ ግለቱን ማስቀጠል ነው ነው የሚሉት። ብዙ ሰዎች ግን ልማታዊ ዲሞክራሲን ተወ ነው። እንግዲህ ወደ ርዕዮተ ዓለም ትንታኔ ስንገባ አይዲዮሎጂውን ትቷል አልተውም ብሎ ለመናገር የሚያስቸግር ነገር ነው ያለው። ምክንያቱም ልማታዊ መንግስት ማለት ሙሉ በሙሉ ኢኮኖሚውን የሚቆጣጠር ማለት አይደለም። የፕራይቬት ባለሀብቱ ሊገባበት የማይችልባቸው እና ሪተርናቸው በጣም ረጅም ጊዜ ሆነ የግል ባለሀብቱ ሊደርሳቸው የማይችልባቸው ቦታዎች አንድ እነዚህ ጋር ነው የሚገባው። ሌላ ደግሞ ከስትራቴጂያዊ የሆኑ ለምሳሌ የኃይል የቴሌኮም ጉዳይ ከሀገር ደህንነትም ጋር ጭምር ስለሚገናኙ እነዚህ ላይ እነዚህን ነው የሚቆጣጠረው። አሁን እንግዲህ የአሁን አየር መንገድ ምናምን የግል ባለሀብቶች እንዲሳተፉበት የሚችሉ ስለሆነ አዋጭ ዘርፍ ስለሆነ ቴሌም አዋጭ ስለሆነ ሊለቅ የግድ ይይዘዋል ማለት አይደለም። አሁን በአይዲዮሎጂው እና የግሉ ሊገባበት የማይችልበት እና ትርፋማ ያልሆነ ግለ ህዝብ ወሳኝ የሆኑትን ነው እንጂ እኮ የሚቆጣጠረው ሁሉንም ይይዛል ማለት አይደለም። ልማታዊ ሊሉና ጀስቲፋይ ሊያደርጉ ይችላሉ። ስለዚህ ከርዕዮተ ዓለም ይልቅ ሰውን ያስፈራው የኢኮኖሚ አቅም እየኖራቸው ሲመጡ እንግዲህ አሁን እርግጠኛ ነው የሚገዟቸው ምዕራባውያን ባለሀብቶች ናቸው። ኢትዮጵያዊ ባለሀብቶች በጣም ጥቂት ናቸው። እነዚህ ጃይንቶች ውስጥ 20% 30% ሊገዙ የሚችሉ በጣም ጥቂቶች ናቸው። ምዕራባውያኑ ነው የሚገቡት። የኢኮኖሚ አቅም እዚህ ሀገር ውስጥ በኖራቸው ቁጥር በኢኮኖሚ አቅም ህልክ የፖለቲካ አቅም የሚኖራል። ስለዚህ የመንግስትን ፖሊሲ የማስቀየር አቅምም ነው የሚያገኙት። ካፒታል ትርፉን ነው የሚፈልገው። ካፒታሊስት ትርፉን ነው የሚፈልገው። የህዝብ ጥቅም፣ የህዝብ የተሻለ ህይወት፣ ፍትሃዊ የሀብት ክፍፍል የካፒታሊስቶቹ ችግር አይደለም። እና መንግስት እነዚህን ነገሮች ለማድረግ የሚወስናቸው ውሳኔዎች ከእነሱ የትርፍ ኢንተረስት ጋር የሚጋጭ ከሆነ ላይቀበሉ የሚችሉበትና መንግስትን ሊያስገድዱ የሚችሉበትን አቅም ስለሚያገኙ መንግስት የህዝቡን ዘላቂ ልማትና ጥቅም ብቻ መሰረት ያደረጉ ውሳኔዎች የመወሰኑንም ነገር ጥያቄ ላይ ይጥለዋል ብለው የሰጉ ሰዎች አሉ። በተለይ ደግሞ አሁን እንደ ኢትዮጵያ አየር መንገድ ያሉ ኢትዮጵያ አየር መንገድን ሰው የሚያየው እንደ አንድ የቢዝነስ ካምፓኒ ብቻ አይደለም። እንደ ኢትዮጵያዊ ኩራት፣ ክብር መገለጫ፣ እንደ ኢትዮጵያ ትልቅነት መገለጫ ከአፍሪካም ከሌሎችም ታዳጊ ሀገሮች በሙሉ ካላቸው የሚበልጥ በመንግስት የተያዘ ኩባንያ ትርፋማ አይሆንም የሚለውን የሰበረ በኮሚኒዝም በሶሻሊዝም ስር በነበርንበት ጊዜ እንኳን አውቶኖመስ የሆነ ማኔጅመንት ኖሮ ትርፋማ የሆነ እና እንደ ኢትዮጵያዊ ጥንካሬ እና የማንነት መገለጫም ስለሚያየው ደንግጧል ሰው። እነዚህ ነገሮች አሉና በዚህ ላይ አሁን ድንገት አሁን ምን መጣ ያለው ኢትዮጵያ አየር መንገድን ቴሌን ኃይልን የሚያክል ነገር እንግዲህ ኃይል ፕሮጀክቶቻችን ታጣለ እስካሁን ድረስ ያለውን የህዝብ ሀብቶች ናቸው። እዚህ ላይ እንደው በድንገት ምን ለምንድን ነው አሁን በድንገት የመጣው? እንደው ህዝቡስ በስነ ልቦና ተዘጋጅቷል? ራሱ የመንግስት አስፈጻሚዎች ራሱ ገዢው ፓርቲ ውስጥ ያሉ ሰዎች ራሳቸው ተዘጋጅተውበታል ወይ? የሚሆኑት ያሉ ሰዎች አሉ። እንደ መብረቅ ነው ድብዳ ይሆን
ወይ? እንደሱ ነው
ድብዳ ሆኖ ነው የታየው ሰውን እኔ ለያድጎችም ድብዳ እንዳይሆንና አስቸጋሪ ነገር ውስጥ እንዳንገባ የድብዳ ነገር በኋላ ወደ ማስፈጸም ስቴድ እንዲህ አወዛጋቢ ነው የሚሆነው። እንግዲህ አይ የውጭ ምንዛሪ ጥረት ስላለብን ነው ያሉ ሰዎች አሉ። የውጭ ምንዛሪ ጥረት ከፍተኛ ጥረት ስላለ እነዚህን ካምፓኒዎች ወደ ውጭ በመሸጥ ዶላር ለማግኘት ነው ያሉ ሰዎች አሉ። ግን አሁን የተፈጠረብንን መድኃኒት መግዛት እስኪያቅተን ድረስ የተፈጠረብንን አጣዳፊ የውጭ ምንዛሪ አሁን ይሄንን የፖሊሲ ለውጥ ስለማመጣ አታገኘውም። ምክንያቱም እነዚህን ካምፓኒዎች በተወሰነ ደረጃ ለውጭ ድርጅቶች አክሲዮኑን አቅርበ መሸጥ ማለት በራሱ አመታትን የሚፈጅ ነገር ነው። አመት ሁለት አመት ሁሉ ሊፈጅ እንደው በጣም ፈጠነ ይባላል አንድ አመት ነው የሚፈጀው። ስለዚህ አሁን ያለውን አንገብጋቢ መድኃኒት መግዛት ያቃተንን ችግር ለሱ አይደርስልንም እንደው እንደሚያንገበግብ ስለሆነ እሱ ነው እንዳትልም አንድ አመት ጊዜው ስለማይደርስ ሌላ ኤክስፖርቱን ማሳደጋ መንገዶች አንድ አመት ሁለት አመት ውስጥም በሚቀጥሉት ወራት ውስጥም ሊወሰዱ ስለሚችሉ ከዚህ አንጻርም የማይመስል ሆኖ ያገኙ ሰዎች አሉ። እና እንግዲህ ያው ኢንቨስትመንት ጊዜም ጥሩ ነው። የውጭ ባለሀብቶች ህዝቡም ኢኮኖሚ ውስጥ መሳተፉ ጥሩ ነው። የአንድ ሀገር ሀብት ማለት በመንግስት የተያዘ ሀብት ሳይሆን በሁሉም ዜጎች የተያዘ በማንኛውም ሰው እዛ ሀገር ውስጥ የተያዘ ሀብት ማለት ስለሆነ ተጨማሪ ኢንቨስትመንት የሚያመጣ ከሆነ ህዝቡም በኢኮኖሚ ውስጥ ባለው አቅም የሚያሳትፍ ከሆነ ኢኮኖሚውን በተወሰነ ደረጃ ወደፊት ሊወስደው ይችላል። ይህ ምንም ጥርጥር የለውም። ግን በአጠቃላይ በተለይ የውጭዎቹ የመግባት ነገር ብዙዎቹን አሳስቧቸዋል። እና አንዳንድ ሰዎች አሁን ዛሬ ብዙ ሰዎች ሲጨቃጨቁ ነበር። ዛሬ የውጭ ባለሀብቶች ስላሉ ኬንያ ምን ሆነች? እና ኬንያ የተሻለ ኢኮኖሚ የኖራት ህዝቧ ከኛ በግማሽ የሚያንስ ሆነ የሚሉ ነገሮች ሁሉ ያነሱ አሉ። ግን በሌላ በኩል እንዲሁ ክርክሮችን ሳዳምጥ ነበር። እኔ ገና ዲቴይሉ ስላላየሁት አቋም አላስኩም። በሌላ በኩል ደግሞ የለም ኬንያ ውስጥ እኮ ያለው ሀብት የጥቂት ህንዶችና እንግሊዞች ነው። 100% የማይሞሉ ናቸው። ምናልባት 90% ሀብት የያዙ የቀረው የኬንያ ህዝብ አሁን ኢትዮጵያ ውስጥ ካለው በታች ደሀ ነው። ስለዚህ የውጭ ኢንቨስትመንት መጣና ኢኮኖሚውን ተቆጣጠረው ማለት እድገቱ የጂዲፒው ምናምኑ ሲሰላ ትልቅም ቢሆን ለህዝብ ይደርሳል ማለት አይደለም። ስለዚህ የዚህ የልማታዊ መርህን የተከተለ ህዝብ ባለቤት ሆኖ በሀብት ክፍፍል ህዝብ የሚጠቀምበት ቢሆን ነው የሚሻለው የሚል ሀሳብም ያነሱ ነበር። እንግዲህ ጋዜጠኞች አካባቢ ነው ያለሁት። እንደዚህ አይነት ነገሮች አሉ እንግዲህ። ግን ህዝብ ደንግጧል። አሁን ዝም ያለው እንደሚመስለኝ በዛም በዚህም ሰላም ሀገሪቷ ወሰፍኗል። ብዙ ሰዎች የጠቅላይ ሚኒስትር አብይን አካሄድ ደግፈውታል፣ ወደውታል። አንዳንድ ጊዜ በጣም ስሜታዊ በመሆን ብቻ በሆታ የመደገፍ ነገርም አለ እና አልተደሰተም። ብዙ ሰው አስደንግጦታል። ግን ከዚህ ጠቅላይ ሚኒስትሩን እና አብሯቸው ያላቸውን ሰዎች በአንድ ጊዜ መጠርጠር ከራሱ ጋር ስለተጋጨበት ዝም አለ እንጂ ለምሳሌ ድሮ ቢሆን ይሄ የተወሰነው ኃይለማርያም እያለ ወይም ከዛ በፊትም ቢሆን እንደዚህ ይሸጣል እነዚህ ትልልቆቹ ሲባል እንደ ራሱ ስለሚያቸው በአንድ ጊዜ ይቃወም ነበር። በአንዴ ከመቃወም ይልቅ ደንገጥ ብሎ ዝም ያለው በዚህ በስሜት ውስጥ ስላለ ገና በፍቅር ስሜት ውስጥ ውስጥ ስለሆነ ያለው ገና መጠራጠር ስላልጀመረ ልቡ በዚህ ተረቶ ነው እንጂ ደንግጧል።
እስቲ
እና ዝርዝር ሊገባ በሚችል ቋንቋ ለኢኮኖሚስቶች እና ይሄ የኢኮኖሚ ጃርገን ስለሚያውቁ ሰዎች በሚገባ ሳይሆን ለህዝቡ በሚገባ እና በተጨባጭ ራሳቸው ጠቅላይ ሚኒስትሩም እንደሚሉት ስለ ኢኮኖሚ ስናወራ በቀጥታ ህዝቡ እንዴት ሊጠቀም እንደሚችል እና ምን እንደተጠቀመ ነው መናገር ያለብን። እንዳሉት ምን ህዝቡ በቀጥታ ምን እንደሚጠቀም እና እንዴት እንደሚጠቀም ማብራሪያ እንዲሰጡ እንጠብቃለን። እንግዲህ ምናልባት አሁን ሰኔ ላይ ነን። የበጀት አመቱ ሲዘጋ ፓርላማ ይቀርባሉ። ፓርላማው ላይ እንደዚህ አይነት ጥያቄዎች የህዝብ ጥያቄዎች ስለሆኑ ሊነሱ ይገባል። እንግዲህ ሁላችንም በየአካባቢያችን ተወካዮች ጥያቄውንም ቢሆን እንሰጣለን።
አንደኛው
ግን በጣም ማብራሪያ መሰጠት አለበት።
አንደኛው ምክንያት ያለውን የስራ አሁን አንተ ተጠቃሚ የኢኮኖሚ ተጠቃሚ ኢህአዴግን በአጠቃላይ ተቃዋሚዎች የሚረግሙት የነበረ ወይ ደግሞ ለመርገም የሚሞክሩበት ነገር ቢሆን ነው። ተጠቃሚ የለም ግለሰብ ከደሃ አሁን እንጂ ምንም ያገኘው የለም ከግለሰብ እንጂ ከሀገር አኳያ የሀገር የወደፊት ጥቅም። አሁን ለምሳሌ የኤዥያ ታይገር የሚባሉት የኤዥያ ሀገሮች ቻይናንም ጨምረ ያላቾን የልማት አውታሮች በራሳቸው መንገድ በማስከዳቸውና የሥራ ድልን እዛው ውስጥ በመፍጠር ነው። ለምሳሌ አንደኛው ይሸጣል ከተባለው እንደውም በካነጋገር እንደገና ማዳመጥ አለብኝ። ይሄ የኢንዱስትሪ ፓርክ የተባለው በሙሉ መሸጥ አለበት ነው የተባለው። ትላንትና ነው ተሰርቶ ያለቀው። ትላንትና ነው የሰራተኛ እድል የሥራ እድል የፈጠረው። ትላንትና ነው የውጭ ምንዛሪ ገቢ ማምጣት የጀመረው። እና ምንም ነገር እንትሳት አደርገው ወደዛ መሄዱ እኔ ኢኮኖሚስት አይደለሁኝ ምን እንደው ዝም ብዬ ያገሪቱን ያለፉትን አመታት ሂደት ስመለከተው ግን አግባብነት ያለው አልመሰለኝም። ምን አይነት መልስ ይሰጣሉ አላውቅም። ምንድነው እኔም የራሴም እኔም እንዳንተው በመደናገጥ ውስጥ ያለሁትና አንድ ሁለት ሰዎች ያቃሉ የሚሉ የሚላቸው የመንግስት ባለስልጣናት ደውል ስልካቸውን ማላነሳልኝምና ለነገር እንደሆነ አቋል መስለኝ
እንደዚህ ግር ብሏቸው።
አሁንና
ግብዳ ይሆኑ ግብዳ መስሎ ያስፈራኝ።
ዋናው ከነዚህ የሚመጣ ሀብት ከቴሌ የሚመጣ ሀብት ለገበሬው የትምርት ቤት መስሪያ የመንገድ መስሪያ ከዳ ከመንበደረው ውጪ ለነዛ የሚውል ነው። አሁን ያንንም ሰተ ቀደም ብለ እንደጠቀስከው ደግሞ የካፒታሊስት ሁሉ ግዜ የሚፈልገው ፊውዳል ነው። በአማርኛ የባላባት የምንለው ገበሬና የጨሰኛና የባላባት ትስስር ያለው የሚለው የካፒታሊስት ሲስተም ራሱ የጨሰኛና የባላባት ግንኙነት ነው ያለው። ባላባት ውስጥ ካገኘ ግዜ ድረስ ስለ ገበሬው የሚያስበው የለም። ካፒታሊስቱም ትርፉን ከትርፉ ውጪ ሌላ ነገር የሚያስበው ነገር የለም። ከዛ ውጪ ሊሄድ ብሎ ቢል እንዳልከው የመጠምዘዝ ነገር ይመጣል። እኔ ሌላ አንድ መንግስት እንዴት አርጎ መመለስ እንደሚችል አላቅም። የህዳሴ ግድባችን ህዝቡን ያስተሳሰረ አንድ ለሀገር ያደርጋለሁ ብሎ እያንዳንዱ ከተራ ሊስትሮ አንስተ እስከ ላይ ባለሀብት ድረስ የተካፈለበት ነው። እሱን ለፈረንጅ ሸጥብሃለሁ ወይንም ደግሞ አቃቀራምትሃለሁ ብለህ ስትለው ምንድን ነው የሚሰማው? ይሄስ የስነ ልቦና እንትኑ ታይቷል ወይ? እኔ ማየት የምጓጓውም እሱን ነው። ይሄስ የታየበት ነገር አለ ወይ ለማለት ነው።
እንግዲህ አየህ እነዚህ ነገሮች ናቸው። በጣም አንዳንድ ነገሮች በገንዘብ በቁሳዊ ጥቅሞች ብቻ የማስመዝናቸው ነገሮች አሉ። በተለይ የኢትዮጵያ ህዝብ ደግሞ የዚህ አይነት ነገሮች ውስጥ አለ። በነፃነት ውስጥ የኖረ እና የሀገሩ ባለቤት ነኝ ብሎ የሚያስብ አየህ፣ በነፃነት ውስጥ ረጅም ጊዜ በታሪክ ውስጥ በባዕድ ሳያዝ የኖረ ህዝብ አሁን ኢኮኖሚው ላይ በተለይ ጃይንቶቹ እና የኔ መለያዎች ናቸው የሚላቸው ላይ የውጭዎች ገብተው በእነሱ ፖሊሲ ሲመራ ይሄ ካልሆነ እያሉ የመንግስት ፖሊሲ አቅጣጫዎች ውስጥ ሁሉ እየገቡ ሲያወቁበት መደንገጡ አይቀርም። እና የኢኮኖሚ ጥቅም እንኳን ቢኖረው በነፃነቱ ስለኖረ ስነ ልቦና ትንሽ የሚከብድ ነገር አለ። እና ስነ ልቦና ምን ያደርግልሃል? ነፃነት መጀመሪያ በብላና የሚባል ነገር ደግሞ የለም። ለምሳሌ በጣሊያን የወረረን ጊዜ እኮ ሄደው ከሚሞት እዛ በዱር በገደል አምስት አምስት ከሚቦጫጨር ዝም ብሎ ለጣሊያን አድሮ አሽከርም ሆኖ ቢኖር የፎርኖ ዳቦ ይበላ ነበረ፣ ፓስታ ይበላ ነበረ። ግን የለም ፓስታንም ፎርኖንም አልፈልግም ነፃነቴ ነው የምፈልገው ነው ያለው። እና የማይገመቱ ነገሮች አሉ በገንዘብ ብቻ። እንግዲህ እነዚህንም የኢትዮጵያን ህዝብ ስነ ልቦናም ማሰብ ጥሩ ነበር። ደግሞ ቀስ እያሉ ማለማመድ ያስፈልግ ነበር።
ዱዳሆነዳሆኑ
ትንሽ አስመግላለሁ። እንግዲህ ጠቅላይ ሚኒስትሩ
በአጠቃላይ
ኢህአዴግ ማብራሪያ ይሰጠናል ብለን እንጠብቃለን።
እስቲ እንግዲህ በአጠቃላይ ግን የሊበራል ዲሞክራሲ አራማጆች እና የቀለም አብዮት አራማጆች የተሳካላቸው ይመስለኛል። እና እንግዲህ ከዚህ አደጋ ይጠብቃል ጠቅላይ ሚኒስትሩ ወጥተው እንግዲህ በዚች ይጠብቀን በዚች በጥሩ አንደበታቸው ጥሩ ማብራሪያ ይሰጡበታል የሚል ግምት አለኝና
ይጠብቃለን።
ሌላማ ምንም የምታደርገው ነገር የለም። እች ግን በጣም አዳጋ አስተንጋጭም አዳጋችም ነው። እናቶ ሰይፉ ግርማ ሰይፉ የጻፈውን ብትመለከተው ደግሞ በጣም መስመር የለቀቀ አሳፋሪ ጥላቻ ውስጥ የተቀመጠ ሰው በቃ ምንም ስለ ሀገር ሳይሆን እንዴት ነው ሰው ስለ ኢትዮጵያ ማውራት ያቃተው? እኔ ያልገባኝ ነው። ሁልጊዜ የሚወራው ስለ ኢህአደግ ነው። ሁልጊዜ የሚወራው ስለ ህወሓት ነው። ሁልጊዜ የሚወራው ስለ ከሌ ስለ ከሊት ነው። ስለ ኢትዮጵያ የሚያወራ ሰው ጠፋብኝና በጣም አዝኜ ነበረ ያረፈድኩት እዚህ አንተ ጋር ከመደወሌ በፊት። እነሱንም ተከታተላቸውና እንግዲህ ተቃዋሚዎቹ አሁን ያሉትን ነገር እንግዲህ ሲመጣ የአይኑ አፍጦ የመጣውን ነገር እንዴት አድርገው ይቀበሉታል? እሱን ለማየት በጣም ናፍቆኛል። ወደ ሌላው ጋር ልሂድልህና ትላንትና ትንሽ ምክር ቤትን ያከራከረ የዚህ የምህረት አዋጅ የምህረትና የቅርታ አዋጅ ውይይት ነበረ እና እኔ መጀመሪያ የወንጀለኛ መቅጫ ህግ አለ። የወንጀለኛ መቅጫ ህግ ብቻ ሳይሆን ህገ መንግስቱ ላይ የፕሬዚዳንቱ ድርሻም አለ ምህረትን የመስጠት ያለ መስጠት። እሱን ሁሉ በሚጻረር ሁኔታ ነው የትላንትናው አዋጅ የቀረበው ለፓርላማ። እኔ እንደሚታየኝ ነው ልሳሳትበት ይችላልኝ እና እሱን ሁሉ የተጻረረ ይመስለኛል። ግን ሌቦችን ለቀህ ህይወት ያጠፉ ሰዎችን ለቀህ ከዚህ በኋላ ላሉት ሰዎች ለሚደረጉት ድርጊቶች ነው ይሄ ህግ የሚወጣው ወይንስ ደግሞ እስከዛሬ ያጠፉት በይቅርታ የተለቀቁት ሰዎች አቃቢ ህግ ሁለተኛ ክስ እንዳያመጣባቸው ለማድረግ ነው? አላማው ራሱም ግልጽ አይደለም።
እሺ እንግዲህ አሁን እኔ እስከገባኝ ድረስ የይቅርታ ህግ አለን
አለናው
ይቅርታ በፕሬዚደንት ይሰጣል። የማይሰጥበት ሁኔታ አለ እና ይቅርታ የሚሰጥበት ህግ አለ። እንደውም ህጉ ተሻሽሏል በተደጋጋሚ። በዛ ህግ መሰረት ይቅርታ ተሰጥቷል። የይቅርታ ቦርድም አለ። የምህረት ግን ምህረት የሚባሉ በማን እንደሚሰጥና ምህረት የማያሰጡ ተብሎ በአንቀጽ 28 ላይ በህገ መንግስቱ የተጠቀሰ አለ። የምህረት የአፈጻጸም የስነ ስርዓት ህግ ወይም ደንብ ግን አልነበረውም። ስለዚህ ልክ እንደ ይቅርታ ሁሉ የማስፈጸሚያ ስነ ስርዓት ደንብ እንዲኖረው ማድረግ ነው አላማው። እንግዲህ ያው ብዙ ሰው በምህረት በይቅርታ ተለቀዋል። በይቅርታ ብቻ ሳይሆን ክስ በማቋረጥም ተለቀዋል። እንግዲህ በይቅርታም ስትለቀቅ ክስ በማቋረጥም ስትለቀቅ የወንጀል ሪከርድ በተለይ በይቅርታ ስትለቀቅ የወንጀል ሪከርድ አይነሳልህም። ጥፋት በዚህ ወንጀል ጥፋተኛ አልተባለም አያስብለም። ይቅርታ በቃ ይቅር ብለነዋል። በአጥፍቷል ግን በቃ ይቅር ብለነዋል ነው እና ምህረት ግን ይሄን ያስቀራል። ስለዚህ እንደው አንዳንዶቹ በይቅርታ የተደረገላቸው ሰዎች ወደ ፖለቲካ ህይወት ውስጥም የሚመለሱ ወደ ሀገር መሪነትም የሚመጡ ስለሆኑ የወንጀል ሪከርድም የሌለባቸው እንዲሆኑና ምህረትም እንዲያገኙ ለማድረግም ሊውል ይችላል። አሁን ለዚህ ነው ለዛ ነው ለማለት ያስቸግራል። በሌላ በኩል የሰዎችን ጥርጣሬ ደግሞ ስታነሳ ፓርላማ ውስጥ እንደነበረው ክስ የተቋረጠባቸው ሰዎች አሉ። ክስ ተቋረጠ ማለት ከይቅርታም ይለያል። ኤኒታይም ክሱ መልሶ ሊነሳ ይችላል። ክስን በቃ ይሄን ሰውዬ ክሱን አቋርጫለሁ አለ እንጂ ሁለተኛ ክሱን ላነሳ አልችልም አይደለም ያለው። በእጁ ናቸው ያሉት እስከዛ ጊዜ ድረስ ያለው የክስ መመስረጃ እስከ ምርመራ ውስጥ እስከደረሰበት ድረስ ኤኒታይም ክሱን ሊያነሳው ስለሚችል ከይቅርታው የይቅርታ መልሰ ክሱን አታነሳበት ስለሚችል አንዳንዶቹ በፖለቲካ ወንጀል ከፖለቲካ ጋር በተያያዘ ወንጀል የተከሰሱ ሰዎች የወጡት በክሳቸው ተቋርጦ ስለሆነ ተመልሰው በአንድ አጋጣሚ ሊከሰሱ ስለሚችሉ ሙሉ ምህረት እንዲያገኙ ለማድረግ ይሆናልም የሚል ጥርጣሬ ተነስቷል። አንዳንድ ሰዎች እንደውም ወደ ሙስና ድረስ ሁሉ ሄደው ብዙ ሰዎች በሙስና ክሳቸው የተቋረጡ ሰዎችን ሁለተኛ እንዳይከሰሱ ለማድረግ ነው የሚል ነገር ተነስቷል። ይሄ እንኳን ብዙም ውሃ የሚያነሳ አይደለም። ምክንያቱም የምህረት አዋጅ ከሙስና ጋር አይገናኝም። የምህረት አዋጅ የምትሰጠው ከፖለቲካ ጋር የተያያዙ ወንጀሎች ጋር ስለሆነ ለሙስና ወንጀለኞች ምህረት አትሰጥም። ግዲያ የአገር ሉዓላዊ መንግስት ለመገልበጥ የተደረገ እንቅስቃሴ እየርስ በርስ ግጭት ውስጥ እነዚህ አይነት ነገሮች ሲኖሩና እነዚህ ሰላምን ከሰፈነ በኋላ ህዝብን ከፋፍለው ያለ መግባባት ሀገራዊ መግባባት እንዳ የማጥፋት ደረጃ ላይ እንዳይደርሱ በህዝብ መካከል መተማመንና መግባባት እንዲፈጠር የማድረግ ነው አላማው እና ለሙስና ነው የሚለው ብዙም ውሃ የሚያነሳ አይደለም። ለማንኛውም ግን እንግዲህ ሰዎች አሁን ያነሳውልህ ግምቶች ናቸው። የሙስናዎቹን ክስ ይቅርታ ለማድረግ ምህረት ለማድረግ ሁለተኛ እንዳይከሰሱ የሚለው ብዙም የሚመስል አይደለም። ትልቁ ነገር ግን ከዚህ በፊትም ስናወራ ታስታውስ እንደሆነ ስለ ይቅርታና ስለ እንትን ብዙ ሰዎች ይቸገሩ ነበር። የወንጀል ህጉ ላይ ከሰፈረው ውጪ ምንም ሌላ ቦታ ጋር የለም እና ዋናው ነገር የሚፈጸምበት የስነ ስርዓት ደንብ እንዲኖረው ለማድረግ ነው። ያው ምህረት የሚሰጠው እንደ ይቅርታ አይደለም፣ አዋጅ ነው የሚወጣው። ስለዚህ ቦርድ ተቋቁሟል። በጠቅላይ ሚኒስትሩ የሚመራ አቃቢ ህግም የማረሚያ ቤቶች ዋና ዳይሬክተርም የሴቶች ጉዳይም የሴቶችና ወጣቶች ሚኒስትርም የሚሳተፉበት እና እንግዲህ በአብላጫ ድምፅ ነው የሚጸድቀው። ጥያቄው ይቀርብና በአብላጫ ድምፅ ቦርዱ ሲያሳልፈው ጠቅላይ ሚኒስትሩ ወደ ህዝብ ተወካዮች ምክር ቤት ይልኩና ይሄ ይቅርታ አዋጅ ሆኖ ይወጣ ይላሉ። ምህረት በአዋጅ ነው የሚሰጠው። እንደዚህ ሊፈጸም በፊት ይሄ ፕሮሲጀር አልነበረም። ምህረቶች ተደርገዋል እኮ ግን የዚህ አይነት ደንብ ስለነበረ እንዴት እንደተሰጡ ሁሉ የሚያስገርም ነው የሚሆን። ለምሳሌ ከቤንሻንጉል የነጻ አውጪ የግንባር የሚባል ከኦብነግ በከፊል በብዛት እየመጡ ምህረት ተሰጥቷቸዋል። አዋጅ ግን ፓርላማ ቀርቦ አልጸደቀም እና ይሄ ደግሞ ትክክል አይደለም። በወንጀል ህጉ ላይ ከተቀመጠው እና በአጠቃላይ ከምህረት ከማድረግ መርህ ጋራም የሚጻረር ስለሆነ ማስፈጸሚያ የስነ ስርዓት ደንብ ሊኖረው ይገባል። ስለዚህ በበጎ ጎኑ ነው አስፈላጊ ነው እንዳይከሰሱ ለማድረግ ነው ከሚለው ውጪ የነበረን ኮንፊውዥን ምህረት ላይ የነበረን ኮንፊውዥን የሚያጠራልን ነው
ሊገልጽ ይችላል።
ምህረት ላይ የነበረን የግንዛቤ ኮንፊውዥን ያፈጻጸምን መምታታት ስለነበረበት እነዚህ ነገሮች በሙሉ ስለሚያስተካክል ጉድለት ስለነበረ አስፈላጊ ሆኖ ነው የሚታየኝ።
አስፈላጊም አስፈላጊ ነው። ችግሩ ወደ ኋላ ሄዶ አሁን እነዚህን ሰዎች ወደ ኋላ ሄዶ ይጠይቃሉ ይህ ነው ጥያቄው። ምክንያቱም እዛ ፓርላማ ውስጥም የቀረቡት ሀሳቦች አንዱ እሱ ነው። ግን በህጉን በረቂቅ ደንብ ያቀረቡትን የተከራከሩት ይጽደቅ ብሎ የተከራከሩት ህጉ ተፈጻሚ የሚሆነው ከዛሬ ጀምሮ ወይም ደግሞ ህጉ ከጸደቀበት ጊዜ ጀምሮ ላለው ለሚደረጉ ስህተቶች ወይም ደግሞ ለሚደረጉ ምህረቶች ነው ያሉት። እነዚህን አሁን ባለው ህግ መሰረት ባለው ህግ መሰረት ክሳቸው ተቋርጦ ሰዎች እንደገና ሊከሰሱ ይችላሉ ማለት ነው። እሱን ነው እኔ ማወቅ የፈለኩት።
እንግዲህ እሱ ወደ አሁን ህጉ ከጸደቀበት ጊዜ ስራ ላይ ከዋለበት ጊዜ ጀምሮ ነው የሚሆነው እንጂ ህጉ ከመጽደቁ በፊት አሁን በምህረት የወጡ ወይ በይቅርታ
የወጡ
ሰዎች ያ እዛ ምህረት የሚያስጥ ችግር ውስጥ እንዳሉ ሰዎች ጉዳያቸው እንደገና እንዲነሳ የማድረግ አቅም የሚኖረው አይመስለኝም። ግን ህጉ ከጸደቀበት ጊዜ በኋላ
ለሚከሰቱ
ጉዳዩ የምህረት ጉዳዮች የሚገራ ነው የሚሆነው።
ስለዚህ አሁን በክሳቸው የተቋረጡ ሰዎች ነገ ጠዋት አቃቢ ህግ ሊከሳቸው ይችላል ማለት ነው።
የተቋረጡ ሰዎች ሊከሰሱ ይችላሉ።
እሺ፣ ጥሩ። በቃ እሱን ነው እሱን ለማወቅ ነው። ምክንያቱም
የምክር ቤቱ ወደኋላ አይመለስም። ወደኋላ አሁን በይቅርታ ተፈታ ምህረት ይደረግልን ብለው ያንን ሊጠይቁ አይችሉም። ምክንያቱም የለም ክስ የላቸው ምንም የህዝብ ለህዝብ ያ የሰላም መደፍረስና የህዝብ ለህዝብ መተማመን ማጣት ድረስ የሚያደርስ ነገር የለውም። በዚህ ላይ የሙስና ኬዝ በምህረት የሚታይ አይደለም።
እሺ፣
አይታይም። የፖለቲካ ነክ ጉዳዮች እና በህዝብ መካከል መቃቃርና በጥርጣሬ መታየትን የፈጠረ ፖለቲካዊ የአመለካከትና የአቋም ጉዳይ የግጭት ጉዳይ ሲሆን ነው እንጂ የሙስና ጉዳይ ምህረት በሚለው ውስጥ የሚካተት አይደለም። ቀድሞ ነው በየትኛው ማገርም እንደዚህ እንደቀደመም ሲሰጥ የነበረው እንደዛ ነው።
አይ ጥሩ ነገር
ነው። ሙስሊሙ ጋር ብዙም ስጋት የለውም። ሙስሊሞቹ ይታሰራል በህረት ይደረግላቸዋል የሚባል ነገር የለም። ሙስሊሙን አይመለከትም ቀድሞው ነው ማለት ነው።
ጥሩ እንግዲህ በሱ ላይ እንላፈውና ለዛሬ እዚህ ላይ እናብቃ። ሰዓታችን ማልቃለች። በሚከተለው ቀዳሜ እንግዲህ ማብራሪያውንም አንድ ላይ ይዘል እንድቀርባለን።
ብዙ ነገር እንሰማለን
ከዛ እንሰማን እንችላለን። እንግዲህ በጣም ነው ማመሰግነው ለትብብር። እስከሚከተለው ፕሮግራማችን ደናውንልኝ። አድማጮች የምታደምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ስለተከታተላችሁ ያመሰግናለን። ለዛሬልን ፕሮግራም ዚሌ ይተካላል። በሚከተለው ሳምንት ከምንገናኝ ድረስ ለሀገራችን ሰላም ክብር ፍቅርና አብሮነት ደና ሁኑ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ